የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 15 2011 ዓመተ ምህረት የጋቢና ቪኦኤ ዝግጅታችንን ጀመርን።
በኢትዮጵያ ያለው የፖለቲካ ግምገማ በአንዳንድ የኢትዮጵያ ተንታኞችና ፖለቲከኞች ከሚንጸባረቀው የተለየ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ።
በውስጥ ያሉ ፖለቲከኞች ካላቸው ከፍተኛ ኢንፎርሜሽን ውስንነት ስጋት ይታይባቸዋል። በአፍሪካ ውስጥ ተስፋ ካላት ምንሰራባት ከመታወጣ ሀገር ተብላ መታሰበው ኢትዮጵያ ናት። ከጫፍ ጫፍ ዓለም ብትዞሩ ማንኛውም ኢንቨስተር ይነግራቸዋል።
ዝርዝር ዘገባውን ይዘን እንመለሳለን። በሌላ ዘገባ ደግሞ የጊቤ ሸለቆ ብሔራዊ ፓርክ ከ20 በላይ ጉማሬዎችና ሌሎች ተሳቢ እንስሳት በጥቂት ቀናት ውስጥ ተከታትለው መሞታቸው ተሰምቷል። ዝርዝሩን ይዘን እንመለሳለን።
ሌሎች ለምሽት ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የሱዳን የሽግግር ወታደራዊ መማክርት መንገዶቹ አሁኑኑ እንዲከፈቱና መሰናክሎቹ እንዲነሱ የጠየቀ ቢሆንም የሱዳን የተቃውሞ መሪዎች ካርቱም ውስጥ የተቃውሞ ሰልፍ ማድረጉን እንደሚቀጥሉ ገልጸዋል። የተቃውሞውን እንቅስቃሴ የሚመራው የሱዳን ባለሙያዎች ማህበር አዲሱ የሽግግር ወታደራዊ መማክርት ስልጣኑን ለሲቪል መንግስት እንዲያስረክብ ለማስገደድ ሲሉ ተከታዮቻቸው ዛሬ በመቀመጥ አድማው እንዲቀጥሉ ጥሪ አድርገዋል። በመዲናይቱ ካርቱም ዛሬ ሰልፍ እንዲደረግ፣ በመጪው ሐሙስ ደግሞ ህዝባዊ መሰባሰብ እንዲኖር ማህበሩ ጥሪ አድርጓል።
የዩናይትድ ስቴትስ የጂኦሎጂ ወይም የመሬት ምርምር ጥናት ደቡባዊ ፊሊፒንስ በሌላ ከባድ የመሬት ነውጥ ተመቷል ይላል። ትላንት የሀገሪቱ ሰሜን ክፍል በ6.1 በሚለካ ርዕደ መሬት ተመቶ ቢያንስ 11 ሰዎች ሞተዋል። ዛሬ ከሰዓት በኋላ የተነሳው የመሬት ነውጥ በ6.5 እንደሚለካና በሀገሪቱ ማዕከላዊ ክልል ያማከለ እንደሆነም ታውቋል። የደረሰ ሞትና ጉዳት እስካሁን አልተገለጸም።
በህንድ ውቅያኖስ ላይ እየታየ ያለው አዲስ የትሮፒካል ሳይክሎን ወይንም ከባድ አውሎ ንፋስ የተቀላቀለበት ማዕበል በያዝነው ሳምንት ኮሞሮስን፣ ሞዛምቢክና ታንዛኒያን ሊያተራምስት እየተዘጋጀ እንደሚመስል ተተንብዮአል። ከአንድ ወር በላይ በፊት ኤዳ የተባለ ሳይክሎን ከፊል ደቡብ ምስራቅ አፍሪቃ ላይ ከባድ ጉዳት ማድረሱ አይዘነጋም። የፈረንሳይ የአየር ትንበያ አገልግሎት ትሮፒካል ሳይክሎን ኬንዝ የሚለው ማዕበል ዛሬ ከማዳጋስካር በስተ ሰሜን በኩል 200 ኪሎ ሜትር ርቀት ላይ ደርሶ ወደ ኮሞሮስ ደሴት እያመራ እንደሆነ ተገልጿል። የዩናይትድ ስቴትስ የመከላከያ ሚኒስቴር የጣምራ ታይፉን ማስጠንቀቂያ ማዕከል በገለጸው መሠረት እስከ ዛሬ ሌሊት ባለው ጊዜ ውስጥ የትሮፒካል የማዕከል ንፋስ በሰዓት 90 ኪሎ ሜትር ይነፍሳል። በሰዓት እስከ 120 ኪሎ ሜትርም ሊሄድ ይችላል ተብሏል።
የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ለመነጋገር በያዝነው ሳምንት ቭላዲቫስቶክ ወደ ተባለችው የሩቅ ምስራቅ የሩሲያ ከተማ ይጓዛሉ። ክሬምሊን ማለትም የሩሲያ ቤተ መንግስት በበኩሉ ሁለቱ መሪዎች በመጪው ሐሙስ እንደሚሰበሰቡ አረጋግጧል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር የምታደርገው የኒውክሌር ንግግር ባለበት በቆመበት በአሁኑ ወቅት ማዕቀቦች እንዲነሱላቸው በፑቲን ላይ ግፊት ያደርጋሉ ተብሎ ይጠበቃል። ኪም ጆንግ ኡን ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና እንዲሁም ከቪየትናም፣ ቻይና እና ደቡብ ኮሪያ መሪዎች ጋር በከፍተኛ ደረጃ የታዩ ስብሰባዎች አካሂደዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ዓለም አቀፉ ማህበረሰብ የሀገሪቱን ወቅታዊ ሁኔታ አስመልክቶ ያለው ግምገማና በአንዳንድ የኢትዮጵያ ተንታኞችና ፖለቲከኞች ከሚንጸባረቀው የተለየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በሀገሪቱ ያለው የፖለቲካ አለመረጋጋትም የኢትዮጵያን ፖለቲከኞች በሚያስቡት ደረጃ አለመሆኑን አብራሩት። ከወራት በፊት ያቋቋሙት ከፕራይቬታይዜሽን ኤጀንሲ አማካሪ ምክር ቤት ጋር በተወያዩበት ጊዜ ነው። እስክንድር ፍሬው ዝርዝሩን አድርሶናል።
በርካታ ዓለም አቀፍ ተንታኞችና አንዳንድ ኢትዮጵያውያን ተንታኞች እንደዚሁም ፖለቲከኞች ወቅታዊ የሆኑ ሁኔታ የሚመለከቱት በተለያየ መነጽር ይመስላል። ዓለም አቀፉ እይታ አምናን ከዘንድሮ ያነጻጽራል። አምና ከለውጡ በፊት እንደ አገር ለመቀጠል ሁለት ያስቸኳይ ጊዜ አዋጅ ያስፈልጋትን፣ በአስር ሺዎች የታሰሩባትን፣ በርካቶች የተገደሉባትን፣ በመቶ ሺዎች የተሰደዱባትን አገር ካሁኗ ጋር ያወዳድራል። ሐሳብን በነጻነት መግለጽን ጨምሮ የፖለቲካ ምህዳሩ ጠባብ እንደነበርም ይመለከታል። እናም ያሁኗ ኢትዮጵያ ቢያንስ ከአምናዋ እንደምትሻል የሚተነትነው በዚህ አይነት ንጽጽር ነው። ወቅታዊውን ሁኔታ ከዚህ ተቃራኒ በሆነ መንገድ የሚተነትኑ አንዳንድ ኢትዮጵያውያን ተንታኞችና ፖለቲከኞች መኖራቸው ግን ግልጽ ነው። የእንደዚህ አይነቶቹ ተንታኞች ምልከታ አምናን ከዘንድሮ አያነጻጽርም። በደምደሚያቸውም ቢያንስ ከአምናው የተሻለ ሁኔታ እንዳለ የሚገልጽ አይመስልም። የጠቅላይ ሚኒስትር አብይ አህመድ ተይትም ይህንኑ መነሻ ያደረገ ነው። አንዳንድ የመንግስት ተቋማትን በከፊል ወደ ግል ይዞታ ለማዘዋወር እየሰሩ ያሉት ጠቅላይ ሚኒስትር ከቀረቡላቸው ጥያቄዎች አንዱ በወቅታዊው ሁኔታ ምክንያት የውጭ ባለሀብቶች ላይመጡ ይችላሉ የሚል ነበር። በአገሪቱ ያለው የፖለቲካ አለመረጋጋት በአንዳንድ ኢትዮጵያውያን ፖለቲከኞች በሚገለጸው ደረጃ አለመሆኑን ያስረዱት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ እይታም ከእርሳቸው ግምገማ ጋር ተመሳሳይ መሆኑን ያብራሩት፣
አሁን ያለው የፖለቲካ አለመረጋጋት ፖለቲከኞች እንደሚያስቡት ነው ወይ ኢንቨስተሮች የሚያስቡት ነው ጥያቄ። በውስጥ ያሉ ፖለቲከኞች ካላቸው ከፍተኛ ኢንፎርሜሽን ውስንነት ስጋት ይታይባቸዋል። በአፍሪካ ውስጥ ተስፋ ካላት ብንሰራባት ከምታዋጣ ሀገር ተብላ የምታስበው ኢትዮጵያ ናት። ከጫፍ ጫፍ ዓለምን ብትዞሩ ማንኛውም ኢንቨስተር ይነግራቸዋል። እዚህ ያለን ሰዎች ያን አፕሪሼት ማድረግ አንችልም፣ ምክንያቱም አፕሪሼት ማድረግ አልተፈጠረብንም፣ ኬት እናመጣዋለን። ዓለም ላይ ያለ ግን የትኛውም አናሊስት ይሄን ይገነዘባል። ስለዚህ አሁን ያለ የኢትዮጵያ ፖለቲካ ሁኔታ ለስራ ይመቻል ብለው ያስባሉ። ግን እሱ ብቻ አይደለም። እሱ ብቻ ሳይሆን አንደኛ ታሪክ ይታያል። ኢትዮጵያ ውስጥ ምን ያክል ኢንቨስተር መጥቶ ተቀምጦ ተዘርፎ ከስሩ ወጣ የሚል ነገር ያያሉ። በንጉሱ ጊዜ የነበረውን የመንግስት ለውጥ ፕራይቬት ሴክተር ያስከተለውን አደጋ የሚያስከትል ትሬንድ ባለፉት 20 30 40 ዓመታት አሉ ወይስ የሉም አንዱ የሚታይ ነገር ነው። ሁለተኛው ሰው ለምሳሌ ሳውዲ ላይ በረሃ አካባቢ ለማልማት የኢሪጌሽን ስራ ሞክረው ነበር። ሀብቱም ማሽኑም ምናምኑም አለ፣ ግን ሰው የለም። ሰው የመጣ እንደሆነም የሚፈልገው ቤት፣ የሚፈልገው መኪና፣ የሚፈልገው ደሞዝ ከፍተኛ ስለሆነ አልተሳካላቸውም። ከእኛ አንጻር በጣም ከፍተኛ የሰው ኃይል ስላለ በቀላሉ ስራውን መስራት ይቻላል ብሎ ያስባሉ። ሶስተኛው ኢኮኖሚው እያደገ ያለበት ፌስ እና የመሸከም አቅሙ ማርኬቱን ጨምሮ ማለት ነው። እኛን ሲያዩ የኢስት አፍሪካን ኢንቴግሬሽን ኦፖርቹኒቲ ያያሉ። ኢትዮጵያን እንደ ሴንተር ያዩና እዚህ ብናመርት በአቅራቢያችንም ሰፊ ማርኬት አለን፣ ርቀን ለመሄድም በተለይ ባቡሩን ከተጠቀም ያዋጣል ብለው ስለሚያስቡ ብዙዎች ፍላጎት አላቸው። እንደ መንግስትም እንደ ግልም ፍላጎት አላቸው። ለዚህ ጥያቄ ሲነሳ የነበረው እኛም ጋር ጥያቄ ይነሳል።
ይህም ሆኖ ግን በጥያቄው የተጠቀሰውን ስጋት ቸል ማለት እንደማያስፈልግ ጠቅላይ ሚኒስትሩ ጠቁመዋል።
ኮንሰርኑ ይመስለኝ ውስጣዊ ነገራችንን ካላረጋጋንና ካላስተካከል የውጮች አንደኛ ደፍሮ አይመጡም፣ ቢመጡም ደግሞ በጉልበት አይመጡም የሚል ነው። ትክክል ነው። የቤት ማስተካከል አለብን። ካላስተካከል እንኳን የውጭ ሰው እኛ ኮንፊደንስ በሌለን ጉዳይ ሌላው መጥቶ ሊሰራልን አይችልም። ኮንሰርኑ ትክክል ነው። ሀሳቡ ግን ውጭ እንደዛ አይደለም።
የጠቅላይ ሚኒስትር አብይ አህመድ መንግስት እየወሰዳቸው ካሉ እርምጃዎች አንዱ የኢኮኖሚ ዘርፍ ማሻሻያ ነው። የዚህ የማሻሻያ ሂደት አንዱ አካል ደግሞ የመንግስት የልማት ድርጅቶችን በከፊል ወደ ግል የማዘዋወር እንቅስቃሴ ነው። በዚህ ሂደት ውስጥ የሚያግዝ የአማካሪ ምክር ቤት ማቋቋማቸውም ይታወሳል። ጠቅላይ ሚኒስትሩ ታዋቂ ፖለቲከኞችን፣ አንጋፋ የንግድ ሰዎችን፣ የኢኮኖሚ ባለሙያዎችንና ሌሎችንም ላካተተው ምክር ቤት እንደተናገሩት ሁሉም ነገር መስመር ይዞ እየሄደ ነው። እናም አትስጉ ያሉት ጠቅላይ ሚኒስትሩ ፉከራው አይሰራም ሲሉም ተናግረዋል። የሚሰሙ ፉከራዎች የሚያሳዩትም አለመቻልን እንደሆነ ነው የጠቆሙት። የመከክርን አስፈላጊነት በማንሳትም ከተመካከርን አሁን ያለውን ሁኔታ እንሻገራለን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ነው እየሰማችሁ ያላችሁት ከአሜሪካ ድምጽ ራዲዮ። ዝግጅታችን ይቀጥላል። በደቡብ ወሎ ዞን የሚገኘው ደላንታ ወረዳ ኦፓል የተሰኘ የከበረ ድንጋይ ሀብት ታድሏል። ሆኖም ከቅርብ ጊዜያት ወዲህ ክብሩ ድንጋይ ለክብሩ የሰው ልጅ የግጭት መንስኤ የሆነ መጥቷል ይለናል መስፍን አራጌ በቀጣይ ዘገባው።
የደላንታ ወረዳ ካሉት 31 ቀበሌዎች 27ቱ ከፍተኛ የኦፓል ክምችት ያለባቸው ናቸው። ካለፉት 10 አመታት ጀምሮ ማዕድኑ በባህላዊ መንገድ እየወጣ ለገበያ ይውላል። እዚህ አትራፊ ማዕድን ስራ ግን ከቅርብ ጊዜያት ወዲህ የግጭት መንስኤ ያለመረጋጋት ምክንያት እየሆነ ነው። በቅርቡ እንኳን መንገድ ያዘጋይ ተሽከርካሪ ጎማ እስከማቃጠል ያደረሰ ሰልፍና ተቃውሞ ተስተናግዶበታል። የወረዳው ዋና አስተዳዳሪ አቶ ደሳሌ ሞላ ይናገራሉ።
ይሄ ሀብት በአግባቡ ያልተያዘና በስርዓት ያልተመራ ሀብት ነው። የማዕድን ሀብት አስተዳደርና አጠቃቀም ስርዓት ሲታይ ጠንካራ ህግና ስርዓት ለመምራት የሚያስችል ሁኔታ በመዘርጋት በኩል ሰፊ ውስንነት ያለበት በመሆኑ የግጭት ምንጭ የሆነ የሰላምና የደህንነት ስጋት እየፈጠረ በተለይ አሁን ከለውጡ በኋላ ለውጡን መሰረት አድርጎ የሚመጡ በርካታ ጥያቄዎች አሉ።
እንደ አስተዳዳሪው በችግሩ ዙሪያ በተለይ ከወጣቶች ጋር ውይይት ተደርጓል። ከተጠቃሚነት ጋር በተያያዘም በርካታ ጥያቄዎች ተሰንዝረዋል።
የመጀመሪያው ቀበሌ መግባት አለብን። የኦፓል ማዕድን የሌለባቸው ቀበሌ ወጣቶች በተለይ የወገጤና ከተማ ወጣቶችና የከተማው አካባቢ ቀበሌ ወጣቶች በቅርብ ከሚገኝ አካባቢ ላይ ሄደ መስፈር አለብን። የፍትሃዊ ሀብት ተጠቃሚነት መረጋገጥ አለበት። ከለውጥ በፊት ጀምረን ጥያቄውን ስናቀርብ ቆይተናል። ከለውጥ በፊት የነበረው ሂደት አላስተናገደንም። አሁን ደግሞ በለውጥ ሂደት ውስጥ ያላችሁት ልታስተናግዱን ይገባል የሚል ጠንከር ያለ ጫና ይፈጥሮ ነበር።
ከኦፓል ምርት ጋር በተያያዘ ወጣቶችን በማደራጀት ክትትልና ድጋፍ በመስጠት በኩል ኃላፊነቱን የወሰዱ መንግስታዊ ተቋማት መቀያየርም የአሰራር ግልጽነትን እያሳጣ ነው የሚሉት አስተዳዳሪው፣ ይህም ሌላው የግጭት ምክንያት ነው ብለዋል።
በፊት በነበረው ሁኔታ በህብረት ስራ ማህበር የተደራጁት የኦፓል ማዕድን እዛው ቀበላቸው ላይ ያለውን ወጣት አደራጅቶ እዛው ላይ አባላቸውን እያሰፉ እንዲሰሩ ነው የሚፈቅድ የድሮ አሰራር የነበረው። አሁን ደግሞ በቴክኒክና ሙያ ኢንተርፕራይዝ ልማት መስሪያ ቤቱ ደግሞ ማደራጃው እዛ ላይ ማንኛውም ዜጋ የማዕድን ሀብቱን ተዘዋውሮ ሰርቶ የመጠቀም መብት አለው የሚል ደግሞ ይሄ አሰራር አለ። ስለዚህ የሁለቱ ተቋማት አሰራር ጭቅላሽ ያደርጋል። በተለይ የክልል ህብረት ስራ ማህበር ኤጀንሲና ክልል ማዕድን ኤጀንሲው ሁለቱ መስሪያ ቤቶች ተቋማት እየተገፋፉ የመጨረሻ መፍትሄ አልተቀመጠም።
የፌዴራሉ ማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ሚካኤል መንገሻ እንደሚሉት በተለይ ከግልጽነትና ከኃላፊነት ጋር ተያይዘው የሚነሱ ቅሬታዎች በቅርቡ ይፈታሉ።
ትልቅ የሪፎርም ስራዎች እየተሰሩ ናቸው። በተቋም ደረጃ በሂደት የሚገለጥ አንድ ኮርፖሬሽንም እየተቋቋመ ነው። እሱ ይህንን አሰራር የሚያግዝ እንደ አስፈላጊነቱ መንግስት ጣልቃ እየገባ የመንግስት ኮርፖሬሽን ነው። ያው አዋጆች እየተዘጋጁ ነው በሁለቱም በማዕድንም በፔትሮሊየምም። ስለዚህ እነዚህ አዋጆች ብዙ ግልጽነት የሌላቸው አሰራሮችን ክሊር ያደርጋሉ። የየተቋማት የተለያዩ አካላት ድርሻቸው በግልጽ ያስቀምጣል።
ወረዳው በምግብ ሰብል ራሱን ያልቻለ ከፍተኛ ስራ አጥ ያለበት እንደሆነ ከአስተዳደር ጽህፈት ቤቱ የተገኘ መረጃ ያመለክታል። በሌላ በኩል ደግሞ ከፍተኛ የኦፓል ክምችት እንዳለው ይታወቃል። ታዲያ ላለፉት 10 አመታት ከዚህ ማዕድን ማን ነበር ሲጠቀም የቆየው? የወረዳው ነዋሪ አቶ ደሳለኝ ሞላ፣
የአካባቢው ማህበረሰብ ከማዕድን ሀብቱ በ10 አመት ጊዜ ውስጥ 4.4% ብቻ ነው የተጠቀመው። ቀሪውን 95.6% ለህንድ የሚያቀብሉ ደላሎች እና ህንዶች ናቸው የተጠቀሙበት። ህግን ያልተከተለ መሰረተ ልማትን ያላመጣ ለመንግስትና ለህዝብ ግብር የማይከፈልበት ውስኖችን ሀብታም የሚያደርግ ነው ነው።
የፌዴራሉ ማዕድንና ነዳጅ ሚኒስቴር ዘመናዊ የግብይት ማዕከል የደላንታ ወረዳ ከተማ በሆነችው ወገል ጤና ላይ ለማቋቋም የጀመረውን ጥረት የሚቃወሙ ጥቂት ኦፓል አምራቾች በርካታውን ወጣት የተዛባ መረጃ በመስጠት ለግጭ ግጭት እንዲነሳሳ አድርገውታል። አብዛኛውን አምራች የሚጎዳው ነባሩ አሰራር እንዲቀጥል ቅስቀሳ አድርገዋል በማለትም ይወቅሳሉ።
ሻይ ሽጠው የሚያድሩ ዜጎች ለሀገራቸው ግብር እየገበሩ በበርካታ ገንዘብ ህዝብን የሚለውጥና ለአካባቢው ህብረተሰብ እድገት የሚሰጥ ማዕድናት በህገ ወጥ ይሰራ ማለቱ መንግስት እንኳን ይሄ በኪስ ወጥቶና በትንሽ ፔስታል ሀገር ሊጠቅም የሚችል የዶላር ምንዛሬ ለሀገሪቱ የሚያስገባ ምርጥ የሆነ ኦፓል በህገ ወጥ ይሰራ ብዬ አይለግትም።
የገበያ ማዕከሉ ወደ ደላንታ የሚመጣበት ዋና ምክንያት እኛ አዲስ አበባ እንድንቀር፣ ክንዶቹ የመንገድ ችግር፣ የሆቴሎች ችግር፣ የትራንስፖርት ችግር ስለሚገጥማቸው ወደ ደላንታ ስለማይገቡ ምርትህን ሊያወርዱት ነው፣ ዳቦህን ሊያሳጡህ ነው፣ በድሮ አሰራር ይቀጥል ብለህ ተነስ ብለው በተገላቢጦሽ የሚጠቀመውን ማህበረሰብ ቀስቅሰውታል ማለት ነው።
ነባሩ አሰራር ይቀጥል የሚሉ ግለሰቦችን ለማግኘት ጥረት ባደርግም አልተሳካልኝም። የግብይት ማዕከሉን የማስጀምሩ እንቅስቃሴ ግን በቅርቡ እንደሚቀጥል የማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አረጋግጠዋል።
ወሎ አካባቢ በነበረው ረብሻ ምክንያት ተቋረጠ እንጂ ፕሮግራም ነበረ። እንደውም እዛ ወረዳ ላይ ግብይት ማዕከል ለማስጀመር በቅርብ እሱ ለማስቀጠል ሀሳብ አለ። አንዱ እዛ ደላንት አካባቢ ነው። ደቡብ ላይ የሚኖር ማዕከል አለ። ቤንሻንጉል አካባቢ አለ። እንደዚህ ካልሆነም አሁን በቅርብ ምንጀምራቸውን ትኖች አሉ።
የግብይት ማዕከሎች ህጋዊ አሰራርን የሚያጠናከሩ ምርትና ሽያጭን በመረጃ አስደግፈው የሚያቀርቡ ተገቢውን ክትትል ድጋፍና ተጠያቂነት ለማስፈን የሚያስችሉ ናቸው ተብሏል። ከዚህ በተጨማሪም ሚኒስቴር መስሪያ ቤቱ ሌሎች አሰራሮችን እንደሚዘረጋ ጠቁመዋል።
ፕላቲዎችና ቅርጻቅርጽ የሚሰሩት 500 በላይ የሚሆኑ የማጥራት ስራ ይሰራል። በአገር አቀፍ ደረጃ በተለይ ፌዴራል መንግስት የሚሰጣቸውም አብዛኛዎቹ ስራ ላይ የሉም። አንደኛው ሁለተኛው ስፔሻላይዜሽን የለም። ዝም ብሎ በማዕድን የሚል እንጂ ስፔሲፊክ ሆኖ በዚህ የሚል እንትን የለም። ወደዚህም ልንገባ ነው። ይኸውም በዚህ ወር እስከ 30 ባለው እነዚህ ከ500 በላይ የሆኑ እንትኖችን ስራ ላይ የሌሉትን በህጉ መሰረት የማውጣትና ያሉትን ደግሞ በአንድ ዘርፍ ብቻ እንዲሰሩ፣ በኦፓል ብቻ ከሆነ በኦፓል በሌላም በሶፍትዌር የመሳሰሉትን ብቻ እንዲሰሩ በማድረግ ስራ እየተሰራ ነው ያለው።
አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። ተከታዩ ዘገባችን በደቡባዊ ክልል መንግስት አስተዳደር ስር በሚገኘው የጊቤ ሸለቆ ብሔራዊ ፓርክ ከ20 በላይ ጉማሬዎችና ሌሎች ተሳቢ እንስሳት በጥቂት ቀናት ውስጥ ተከታትለው መሞታቸው ተሰምቷል። ስለ ክስተቱ ሀብታሙ ስዩም ከኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ አቶ ጌትነት ይግዛው ጋር ቆይታ አድርጓል። አቶ ጌትነት እንስሳቱ የሞቱት በመመረዛቸው ሳይሆን እንዳልቀረ ያላቸውን ጥርጣሬ በማጋራት ይጀምራሉ።
በፎቶግራፍ ማስረጃ እንደቀረበው ሂፖዎቹ ወይም ጉማሬዎቹ በሙሉ ተገልብጠው ሰውነታቸው ባብጠው ነው የሚታየው። ለረዥም ጊዜ እዛ ቦታ የሚኖሩበት ቦታ ነው። ኢንቨስቲጌሽኑ ወይም ደግሞ የምርመራ ስራው ካለቀ በኋላ በተፈጥሮ ነው በሰው ነው የሚለው ነገር ይለያል። ግን ያለውን ኢንቫይሮመንት ስታየው ሰው ካልሆነ በስተቀር እድሜ ልክ የሚኖሩበትን ቦታ በዚህ አይነት መልክ ተመርዘው በቁጥር ደረጃ 28 የሚደርሱ ጉማሬዎች መሞታቸው ይሄ ማንም ሰው ለሚያዳምጠው ራሱን መልሱን ሊያገኝ የሚችል ነው። ጉማሬዎች ብቻ ሳይሆን አንድ ኮሮኮዳይል ወይንም አዞ እንደዚሁ ሞቷል አብሮ እዛው ጋር።
የግቤ ሸለቆ ፓርክ ከተመሰረተ ገና 8 ዓመቱ ነው። 3600 ስኩዌር ኪሎ ሜትሮች ስፋት ያለው ሲሆን ከ200 በላይ ጉማሬዎች እንደሚኖሩበት ይነገራል። በደቡብ ክልላዊ መንግስት ስር የሚተዳደረው ፓርኩ ከቅርብ ጊዜ ወዲህ ህገወጥ ሰፈራ ሲከናወንበት እንደነበረ አቶ ጌትነት ያስታውሳሉ። በፓርኩ ክልል ውስጥ የሚደጋገሙ በብዛ ህይወት ላይ የሚቃጡ ጥፋቶች ሰዎች በስፍራው ኑሯቸውን ለመመስረት ከሚወስዷቸው እርምጃዎች ጋር ሳይያዙ እንደማይቀሩም ይጠቅሳሉ።
እንደሚባለው በወሬ ደረጃ እንደሚያወሩት በጣም ልቅ የሆነ ሰፈራ አለ፣ እዛ አካባቢ እርሻም አለ። እንግዲህ እነዚህ በህገ ወጥ የሰፈሩ ሰዎች የሚኖርበት አካባቢ ከመሆኑ ጋራ ተያይዞ የጥበቃ ሁኔታ ያን ያክል የከበደ አይደለም፣ የላላ ነው። በመሆኑም እንደዚህ አይነት ነገሮች ይደርሳሉ ብለን እናስባለን።
የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ከሚመለከታቸው ወገኖች ጋር ክስተቱ ከታወቀ በኋላ ተጨማሪ እንስሳት እንዳይሞቱ ለማድረግ ጥረት መጀመሩንም አቶ ጌትነት ነግረውናል።
ያ የባለስልጣን መስሪያ ቤት ዋና ዳይሬክተር እንግዲህ ከምርምር ጥናት ዲፓርትመንት ኃላፊ ጋር ሆነው ወደ ቦታው ሂደዋል። ስለዚህ በቀጣይ የተረፈ እንስሳት ይኑር፣ የተረፈውን እንስሳ ደግሞ ይዘን የእነዚህ የሞቱት ዕጣ ፈንታ እንዳይደርሳቸው ለማድረግ የክልሉ መስተዳድር ባህል ቱሪዝም ጋር ነው አብረው የሄዱት። ተግባራትን እያከናወኑ ነው። በቀጣይ ይሄ ነገር ሌላ ቀሪ እንስሳቶች እንዳይሞት የማድረግ የጥበቃና የክትትል ስራ እያደረጉ ነው።
ዓለም አቀፉ የተፈጥሮ እንክብካቤ ተቋም ጉማሬዎችን በአደጋ ውስጥ ካሉ እንስሳቶች መካከል ይመድባቸዋል። ተቋሙ በሰዎችና ተፈጥሮ ሰራሽ ምክንያቶች መኖሪያቸውን ረግረጋማና ውሃማ ቦታዎች ላይ ያደረጉት እንስሳት ቁጥራቸው ከዓመት ዓመት እየተመናመነ ነው ሲል ያስጠነቅቃል።
ሀብታሙ፣ ላጠናከርከው ዘገባ እናመሰግናለን። ተከታትለህ ሌሎች ዘገባዎችንም ታሰማናለን ብለን ተስፋ እናደርጋለን። አድማጮች የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው ከአሜሪካ ድምጽ። ተከታዩ ዘገባችን ደግሞ ወደ ድሬዳዋ ይወስደናል።
ከአንድ ወር በፊት በተደረገ ሹምሽር የተሾሙት የድሬዳዋ አስተዳደር አመራሮች ከህብረተሰቡ ጋር ውይይት አካሂደዋል። ባለፈው ሳምንት ከሀገር ሽማግሌዎችና የሃይማኖት አባቶች፣ ከንግዱ ማህበረሰብ፣ ከወጣቶች፣ ከሴቶችና ከምሁራን ጋር ዛሬ ደግሞ ከኪነ ጥበብና ሚዲያ ባለሙያዎች ጋር የተደረገውን ውይይት ዘጋቢያችን አዲስ ቸኩል ተከታትሎታል። የተመለከተውን ያየውን እንደሚከተል ያስቃኝናል።
በመከተል ከንቲባነት ተሾመው በከንቲባነት ያገለግሉ ያሉት አቶ ማሃዲ ግሬና መከተል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጆሃር ካለፈው ሳምንት ሐሙስ ጀምሮ እስከዛሬ ሰኞ ድረስ ከልዩ ልዩ የህብረተሰብ ክፍሎች ጋር ውይይት አድርገዋል። የውይይታቸው መነሻ በፌደራል ደረጃ ጭምር ድሬዳዋ ላይ የተደረገው ግምገማ ውጤትና በቀጣይ ሊከናወኑ የታሰቡ ተግባራት ላይ ያተኮረ ነው። የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ተፈራ ድርበውና አቶ መለስ አለም የድሬዳዋ አስተዳደርን ተቋማት በጥልቀት በመፈተሽ እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎችን በማወያየት የችግሮችን አጠቃላይ ሁኔታና መሰረታዊ ጉድለቶችን ከለዩ በኋላ ችግሮችን ለመፍታት የሚያስችል አቅጣጫ ማስቀመጣቸውን ምክትል ከንቲባና የንግድና ኢንዱስትሪ ቢሮ ኃላፊ የሆኑት አቶ ከድር ጀዋር በመድረኮቹ ያቀረቡት ሰነድ ያመለክታል። ይህ በፌዴራል ደረጃ ያለው የበላይ አመራር ችግሩን በጥልቀት ቀርቦ ከገመገመ በኋላ አንድ አብይ ኮሚቴና ሶስት የተለያዩ ግብረ ኃይል ተቋቁሞ እቅድ ታቅዶ ወደ ተግባር እንዲገባ ማድረጋቸውም ተገልጿል። በሶስቱ ግብረ ኃይል የሚከናወኑ ተግባራት የፖለቲካ ሪፎርም ማካሄድ፣ የመልካም አስተዳደርና የልማት ስራዎች ማከናወንና በሶስተኛ ደረጃ ደግሞ የጸጥታ መዋቅር ማጥራትና ማጠናከር እንዲሁም የህግ የበላይነትን የማረጋገጥ ስራዎች እንደነበሩ የምክትል ከንቲባው ሪፖርት ያመለክታል። በእነኚህ ሶስት ዘርፎች የተከናወኑና ሊከናወኑ የታሰቡ ስራዎችም በሰነዱ ተመላክተዋል። እንደ አቶ ከድር ገለጻ ከፍተኛና መካከለኛ አመራሩ መገምገሙን ከአቅምና ከስነ ምግባር አንጻር ያሉባቸው ችግሮች ሁሉ መፈተሻቸው ተመልክቷል። ከጸጥታ ኃይሎች አንጻርም የአድሏዊነት ችግር እንዳለባቸው፣ ወንጀልን የመከላከል ስኬታቸው እያሽቆለቆለ መሄዱን እና ሌሎችም ችግሮች በግምገማ መገኘታቸውን ገልጸው የአስተዳደሩን የፖሊስ አዛዥ ከኃላፊነት በማንሳት በምትኩ ሌላ ኮሚሽነር መመደቡን አስታውቀዋል። የፖሊስ መዋቅሩን የማጥራትና የመገምገም ስራም የፌዴራል ፖሊስ ምክትል ኮሚሽነር ጄኔራል በሚመራው ግብረ ኃይል እየተመራ መሆኑን አቶ ከድር አስታውቀዋል። ከመልካም አስተዳደር አንጻር በህብረተሰቡ የሚነሱ አንኳር ችግሮችን በምክትል ከንቲባው በዝርዝር ቀርበዋል። በእነኚህ መድረኮች ተሳታፊ የነበሩት ልዩ ልዩ የህብረተሰብ ክፍሎችን በርካታ ጥያቄዎችን አንስተዋል። በዋናነት የተደጋገሙ ጥያቄዎች ከህግ የበላይነትና ጸጥታ አንጻር የነበሩ ናቸው።
ድሬዳዋ የኖርኩ 55 ዓመት ነው። ይሄ ያላዩም 55 ዓመት አሁን አየው። ድሬዳዋ ለምን ሞርድሻ የሆነ ከመጣ ይሄ ጦርነቱ ከመጣ የረብሻው ግብር ምናምን ምናምን በኋላ ነው። ሰው መገዳደል፣ ሰው መቃጠል፣ ሰው እንደተወሰው ማድረግ ምን አመጣ? የፍቅር ያለው ድሬዳዋ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ጉራጌ ነው አይባልም ነበር። እኔ እንደምመስሉ የድሬዳዋ ህዝብ አይደለም፣ ፍቅር አለ እስካሁን። ግን ከውጭ የሚገባ ነው መሰለኝ ይሄ ነገር ዱሬ ለዚህ አይነት የሚፈጠረው። ሰላም ካገኘ ነው ስራ የምናገኘው። ሰላም ካገኘ ነው ሁሉ ሰው የሚመጣው። ሰላም ካገኘ ነው ገሰብ የምናገኘው። ሰላም ካገኘ ነው ግብር የምንከፍለው።
ድሬዳዋ ባለፈው ዓመት በሶማሌ ክልልና በኦሮሚያ ክልል መካከል በነበሩ ግጭቶች የተፈናቀሉትን ተቀብላ ስታስተናግድ የነበረች ቢሆንም በዚህ ዓመት ግን በከተማዋና በቅጥር ቀበሌዎች በጎሳና በብሔር በተነሱት ግጭቶች በርካቶች ሞተዋል፣ ተፈናቅለዋል። በሃይማኖት በዓልና በሃይማኖት ተቋማት ትንኮሳ የሚፈጽሙ ተከስተዋል። በሌላ በኩል የህግ የበላይነትን ከማስከበር አንጻር የድሬዳዋ አመራሮች ሲያጠፉ ለምን እርምጃ ይወሰድም የሚሉ ጥያቄዎችም ቀርበው ነበር።
እኔ ድሬዳዋ ተወልጄ ያደግኩት አሁን የቀረበው ጉዳይ ሳይ በጣም ነው የሚያሳዝነው። እውነት ይህን ያህል ችግር ተፈጥሮ ከሆነ እኔ የተወሰኑትን አላቃቸው እዚህ ከተማ ውስጥ ያለሁት፣ ግን ምንድን ነው የተወሰደው እርምጃ? አመራሮች ይህን ያህል ወርዶ በጎሳ በቡድን የተደበደበ ይህን ያህል ችግር ከፈጠረ ምን የተወሰደ እርምጃ አለ? ሰዎች ቅድም ሲገለጽ እንደነበረው ዝውውር ነው የሚዛወረው። አንዱ ቦታ የነበረ ቢሮ ኃላፊ አንዱ ቦታ ይዘውራል፣ በጥፋት ቀበሌ የነበረ አንዱ ቦታ ይዘውራል። ስለዚህ ከላይ የተባለ ባለስልጣን ይህን እርምጃ ተወሰደ ሲባል አትሰማም፣ አናየም በዚህ ጉዳይ ላይ አሁንስ አንድ ወር ሙሉ ግምገማ ተካሄዶ ምን የተወሰደው እርምጃ?
ከመሰረተ ልማት፣ ከዳቦ፣ ከዘይት፣ ከስኳር፣ ከስራ እድል፣ ከዋና ፍሳሽ፣ ከጎዳና ተዳዳሪዎች፣ ከመንግስት ተቋማት አገልግሎት አሰጣጥና በዋናነት ደግሞ ከስራ አጥነት አንጻር ተደጋጋሚ ጥያቄዎች ቀርበዋል። መድረኩን ሲመሩ የነበሩት በምክትል ከንቲባ ማድረግ የከተማዋ ከንቲባ ሆነው የተሾሙት አቶ ማሃዲ ግሬ የመንግስት አመራሮችን ተጠያቂ አለመሆን በተመለከተ ማንም ከህግ በላይ አይደለም፣ ካጠፋን እንጠየቃለን፣ ሌሎች ሲያጠፉም እንጠይቃለን ብለዋል።
እስካሁን ምን እርምጃ ወስዳቸዋል? ሁሉም ሲያጠፋ ከስልጣን ብቻ እየወረደ ህዝብ ውስጥ ገብቶ አሁንም መርዝ እየረጨ ነው የሚል ነገርም አለ። በእርግጠኝነት ከሌሎ ያስቀመጠው ነገር አለ። እከሌ እከሌ ብናለም እዚህ አንገልጽም። በእርግጠኝነት ግን የሚጠየቁ አካላት አሉ። በተደረገው ግምገማ መሰረት አቃቢ ህግና ፖሊስ ስራቸውን ጨርሰው በፍርድ ቤት ማስሪያ ቤት ትእዛዝ ብቻ መውሰድ ነው የቀራቸው።
ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጀዋርም የአስተዳደሩ ፖሊስ ኮሚሽን ኮሚሽነር ከመቀየራቸው ባሻገር የአስተዳደሩ ፖሊሶችም ለሶስት ወራት በንድፈ ሀሳብና በተግባር ስልጠና እንዲወስዱ ይደረጋል ብለዋል። ሆኖም በዚህ ሂደት ተጽዕኖ ፈጣሪ ኃይሎች በወገንተኝነት የሚያደርጉ ያደረጉት እንቅስቃሴ በራሱ ክፍተት አለበት ብለዋል።
የፖሊስ ተቋም ብዙ ጊዜ ይወቀሳል። እነሱ ለመነጋገር ይሄ ከተማ በመከላከያ እንዲመራ ማንፈልግም በራሷ በአስተዳደሯ በፖሊስ መመራት አለበት የሚል ነው። ችግር ያለባቸው በችግሩ እየተጠራ ይሄዳል። ግን አብዛኛው ሶማሌ ጋር ሲሄድ ፖሊስ ደበደበኝ ይላል፣ አማራው ጋር ሲሄድ ፖሊስ ደበደበኝ ይላል፣ ኦሮሞ ጋር ሲሄድ ፖሊስ ደበደበኝ ይላል። እሺ ፖሊስ አልደበደበኝ የሚል አካል ሁሉም ጠንካራ ሰው ምንም ማድረግ አንችልም። በዚህ ነው አሁን ኮንፊደንስ እያጡ የመጣው። እውነት ለመነጋገር ሲታሰሩ እኛም ኡኡ ብለን ኦሮሞ ታሰረ ብለን ኦሮሞ የሆነው አመራር ለኦሮሞ ለማስወጣት እንሮጣለን። ሶማሌም ሲሆን ሽሌም ተሰብስቦ ለሶማሌ ለማውጣት፣ ከአማራም ሲታሰር የሃይማኖት አባትም ጭምር ተያይዞ። ታዲያስ እንዴት ነው ሌባ ወይም ቦዘኔ የምንላቸው ከአመራር በላይ ጉልበት የማይኖረው ህዝብ ውስጥ ወርዷል የራሱን ጥቅም ለማስከበር?
በስድስት ዙር ከተካሄዱ ውይይቶች የተገኙ ግብዓቶች ተለቅመው በግብዓትነት እንደሚውሉ የተናገሩት የኮሚኒኬሽን ቢሮ ኃላፊው አቶ ዝቅ ያስታፈሰ የፊታችን ሮብ የማጠቃለያ መድረክ እንደሚኖር በተለይ ለቪዮ አስታውቀዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
ሳይንስ በደቂቃ። አጥኚዎች ይህንን ብለዋል፣ የምትመገቡት ምግብ ብቻ ሳይሆን የምትመገቡበት ሰዓትም በልብ ህመም የመሞት ዕድላችሁን ከፍ ሊያደርገው ይችላል። የአሜሪካ ልብ ጥናት ኮሌጅ ቁርስን መዝለል በልብ በሽታ የመሞት ዕድልን ከፍ እንደሚያደርግ ማስረጃዎችን አቅርቧል። በአውሮፓ የልብ በሽታ መከላከል ጥናታዊ መድብል ላይ የወጣ ሌላ ግኝት ደግሞ ቁርስን ካለመብላት ወዲያ ከመኝታ ሰዓት በፊት ከባድ ምግብ መመገብ በልብ ህመም የመሞትን አስከፊታ ከፍ ያደርጋል ይላል። አጥኚዎች ከተመገባችሁ በኋላ ቢያንስ ለሁለት ሰዓታት ወደ መኝታ አታምሩ ሲሉም መክረዋል።
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀጣዩ ዝግጅታችን ጋቢና ሙዚቃ ነው። ያደሳ ሰዓሊ ነው። የሙዚቃ ግጥም ይጽፋል። አሁን ደግሞ አንድ ሙዚቃ ሰርቷል። የጋቢና እንግዳ ነው። ሙዚቃውን ይጋብዘናል።
ሙዚቃው እንግዲህ ያው ብዙ ጊዜ እንደሚባለው አርቲስቱ በሀገራችን ውስጥም ሆነ በኮሚኒቲ ውስጥ ያሉ አንዳንድ ችግሮችን በመፍታት አንጻር ወይም ችግሮችን አጉልቶ በማሳየት በማፋቀር በማቀራረብ ላይ ትልቅ ሚና ስለሚጫወት አሁን ሀገራችን ውስጥ ያሉ ሁኔታ ትንሽ እየረበሸኝና ሁላችንንም አካሄዱ ጥሩ እንዳልሆነ እየታየን ስለሆነ በዚህ አጋጣሚ እንደው ከፖለቲካው አንዳንድ ጊዜም ቀድቀዝ ብለን ሀገራችንና ወንድምናቶቻችንን እንድንጠብቅ እንዲረዳ ብዬ ያርኩ በዚህ በጀጋኛለ አንድ ሰው ጎሳውን በመውደዱ በማክበሩ ካልቸሩን በመከተሉ መጥፎ ሰው አይደለም። ነገር ግን በዛ የተነሳ ሌሎችን ሰዎች የሚጎዳና ሌሎችን ሰዎች የሚያባረር የሚያፈናቅል ከሆነ ዘረኛ ሆነ ማለት ነው እና ትክክል አይደለም እና ከመጀመሪያው እኛ ስንጎተጉት የነበረው ይሄ ዘርና የዘረኝነት ነገር እንዳይምታታ የሚል ነው። አሁንም በሀገራችን ውስጥ የምናያቸው ብዙዎቹ ችግሮች የተፈጠሩት በዘርና ዘረኝነት ያለባቸው ሰዎች በሚያደርጉት ነገር ነው። ግን ዘሮች እየተጠቁ እንዳይሄዱ ሁላችንም ተቻችለን ተከባብረን ተፈቃቅረን መኖር እንደምንችል ዘፈኑ ላይ ለምሳሌ ቤት ውስጥ ሲበቃ ነበር ሁሉንም ሊያስተናግድ አልፈን ግድያና ስር አቃተን አንድ ላይ ማደር የሚል ፓርታ ነው። ሰላም ይስፈን። በጣም አመሰግናለሁ ለባበራችን በሁሉ ሙዚቃውን በማጫወታችሁ። አይ ቲንክ በዚህ አጋጣሚ ሰላም ይስጠን የሚለውን ከልቤ እናገር እፈልጋለሁ። አመሰግናለሁ። ሰላም ይስጠን ያዋድን ያክባብር ላይ ልየ እማማ ምክራሽ በስቷሃ
ያደሳ ቦጃን ነው የሰማችሁት። እንግዲህ አድማጮች የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ደህና አምሹልን። ፕሮግራማችንን በቴክኒክ ሲያቀናብር የነበረው ደግሞ ሞክቤል ያቤሮ ነው።
በዚሁ ፍቅር ይስጠን በሚለው በያደሳ ዜማ እንሰናበታችኋለን።
አንዱ ለሌላው ማሰበለ ያሳደበለው ጨዋታ ለጋገት ለጋገት ፈንታ ቤቱ ሲበቃ ነበር።
ኩን ራዲዮ ሰገለ